ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። የአሜሪካ ድምጽ ራዲዮ በ1925 እና 31 ሜትር ባንዶች በአጭር ሞገድ እንዲሁም በኢትዮሳት ከዋሽንግተን ዲሲ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ። ጎዳና የወደቁ እናቶችና ጨቅላ ልጆቻቸው የሚረዱበት የበጎ አድራጎት ተቋም ምዥዥጓ ሎካ ቁጥራቸው የበዙ ሴቶችን ከአጉል ልማዶች የታደገው የትርሃስ አሻራ የአውሮፓ ህብረት ውሳኔ የኢትዮጵያ አበባ አምራቾችን አስግቷል የሚሉት ለምሽቱ ከያዝናቸው ዝግጅቶች ውስጥ ናቸው። በእንግዲህ ወልዴ እየተዘጋጀ የሚቀርበው የቅዳሜ ምሽት አዝናኛችሁ የሙዚቃ ቃናም ከምርጥ ምርጥ ዜማዎች ጋር ይጠብቃችኋል። ቅዳሜ የካቲት 30 2016 ዓ.ም ጤና ይስጥልኝ፣ እንደምን አመሻችሁ ክቡራትና ክቡራን አድማጮቻችን። የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። የቴክኒክ አቀናባሪ ንጉሱ ታምሬ ነው። የዕለቱን ዝግጅቶች ካሰናዱ ባልደረቦቻችንና ዘጋቢዎቻችን ጋር እስከ ምሽቱ 4 ሰዓት አብረናችሁ እንዘልቃለን። በቅድሚያ ግን የሰዓቱን የዓለም ዜና።
እንደምን አመሻችሁ አድማጮች፣ ዜናውን የማሰማችሁ ስመኝሽ የቆየ ነኝ። በሱዳን የረመዳን ተኩስ አቁም እንዲደረግ የተባበሩት መንግስታት ድርጅት የጸጥታው ምክር ቤት አርብ ዕለት ባሳለፈው ውሳኔ ጠይቋል። የውሳኔ ሐሳቡን ያረቀቁት የእንግሊዝ ምክትል አምባሳደር ጄምስ ካሪኡኪ የጸጥታው ምክር ቤት በዚህ የውሳኔ ሐሳብ የሱዳን ጦር ኃይሎችና ፈጥኖ ደራሹ ኃይል በረመዳን ጾም ወቅት አስቸኳይ የተኩስ ማቆም ስምምነት እንዲያደርጉ ጠንከር ያለና ግልጽ መልእክት አስተላልፏል ብለዋል። የዩናይትድ ስቴትስ ልዩ መልእክተኛ ሮበርት ውድ በበኩላቸው አንድ አመት ሊሞላው ጥቂት ጊዜ በቀረው ጦርነት በውጊያው ተሳታፊ የሆኑ ሁለቱም ወገኖች የፈጸሟቸውን አሰቃቂ ድርጊቶች አውግዘው ይህ አሳዛኝ ሁኔታ ለረጅም ጊዜ ቆይቷል፣ ይህን ግጭት የሚያባብሱትን የጦር መሳሪያ አቅርቦቶች ለመከላከልና ለማስቆም ተባብረን መስራት አለብን ብለዋል። የጸጥታው ምክር ቤት የውሳኔ ሐሳቡን በአብላጫ ድምጽ ያጸደቀው ያለምንም ተቃውሞና በሩሲያ ድምጽ ተአቅቦ ነው። በዩናይትድ ስቴትስ የሜክሲኮ ድንበር ሲቆጣጠር የነበረ ሄሊኮፕተር ተከስክሶ ሁለት የብሔራዊ ጥበቃ ወታደሮችና አንድ የአሜሪካ ድንበር ጠባቂ መሞታቸውን የዩናይትድ ስቴትስ ጦር አስታወቀ። የዩናይትድ ስቴትስ የሰሜን ጥምር ግብረ ኃይል ባወጣው መግለጫ ለፌደራል የደቡብ ምዕራብ ድንበር ጥበቃ ልዑካን ቡድን የተመደበው UH-72 የተሰኘው ሄሊኮፕተር አርብ ዕለት ከሰዓት የተከሰከሰው ሪዮ ግራንዴ በተባለችው የቴክሳስ ከተማ አቅራቢያ የበረራ ስራ እያከናወነ ባለበት ወቅት ነው። የሰሜኑ ጥምር ግብረ ኃይል ባወጣው መግለጫ ሌላ አንድ ወታደርም ጉዳት እንደደረሰበትና የአደጋው መንስኤ እየተጣራ መሆኑን አመልክቷል። የብሔራዊ ጥበቃ ቢሮ ኃላፊ ዳንኤል ሆካንሰን በማህበራዊ ትስስር ገጻቸው ላይ በአደጋው ህይወታቸውን ላጡ ቤተሰቦች፣ ጓደኞችና የስራ ባልደረቦች መጽናናትን ተመኝተዋል። አድማጮች፣ የዜና የሚተላለፍላችሁ ከአሜሪካ ድምጽ ራዲዮ ነው። ዩናይትድ ስቴትስና አጋር ኃይሎቿ ቅዳሜ ዕለት በኢራን የሚደገፉት የየመን አማጽያን በቀይ ባህርና በኤደን ባህረ ሰላጤ ላይ የተኮሷቸውን 15 የድሮን ጥቃቶች ተኩሰው ማክሸፋቸውን የአሜሪካ ጦር አስታወቀ። ብዙም ሳይቆይ አማጽያኑ ባወጡት መግለጫም በአሜሪካ የንግድ መርከብ ላይ ሚሳኤሎችን በመተኮስና በቀይ ባህርና የኤደን ባህረ ሰላጤ ላይ የሚገኙ የዩናይትድ ስቴትስ የጦር መርከቦች ላይ ድሮኖችን በማሰማራት ጥቃት ማድረሳቸውን ገልጸዋል። ጥቃቱ የሁቲ አማጽያን ለዓለም ንግድ ወሳኝ በሆነው ቀይ ባህር ላይ በሚጓዙ መርከቦች ላይ የድሮንና የሚሳኤል ጥቃት ዘመቻ ከጀመሩ ከህዳር ወር አንስቶ ካካሄዷቸው ጥቃቶች ትልቁ እንደሆነ ተገልጿል። ቡድኑ ጥቃቱን የሚያካሂደው እስራኤል ከሐማስ ታጣቂዎች ጋር በጋዛ ሰርጥ እያደረገችው ባለው ጦርነት ለፍልስጤማውያን ድጋፋቸውን ለማሳየት መሆኑን አስታውቀዋል። የዩናይትድ ስቴትስ ማዕከላዊ እዝ መጠነ ሰፊ ሲል የገለጸው የሁቲዎች ጥቃት ጎሳይ ቀድ በኤደን ባህረ ሰላጤ አቅራቢያ መድረሱን ገልጿል። እዙ አክሎ ድሮኖቹ በአካባቢው የንግድ መርከቦች፣ የአሜሪካ ባህር ኃይልና በቀጠናው በሚንቀሳቀሱ ሌሎች መርከቦች ላይ ስጋት መደቀናቸውን አመልክቶ ጥምር ኃይሎቹ እርምጃ የወሰዱት የመርከብ ጉዞ ነጻነትን ለመጠበቅና ዓለም አቀፍ ውሃ ደህንነቱ የበለጠ አስተማማኝ እንዲሆን ለማድረግ ነው ብሏል። እንደ አውሮፓውያን አቆጣጠር ከ2015 ጀምሮ በሳውዲ የሚመራ ጥምረት የሁቲ አማጽያንን ለማጥፋት ለአመታት የቆየ የቦምብ ጥቃት ባካሄዱም አማጽያኑ አሁንም የየመንን ዋና ከተማ ሰነአና አብዛኛውን የቀይ ባህር ዳርቻ ይቆጣጠራሉ። ወደ ጋዛ የሚጓዝ እርዳታ ቆጵሮስ ላይ በሚገኝ መርከብ እየተጫነ መሆኑን አንድ የአሜሪካ በጎ አድራጎት ድርጅት አስታወቀ። ጭነቱ በጦርነት ወደሚታመሰው አካባቢ በባህር ላይ የሚጓዝ የመጀመሪያው መርከብ ሲሆን የአውሮፓ ህብረት መተላለፊያ ኮሪደሩ በዚህ ሳምንት እንደሚከፈት ተስፋ ያደርጋል። Open Arms የተሰኘውና የስፔንን ባንዲራ የሚያውለበልበው መርከብ ለጋዛ ሰርጥ በጣም ቅርብ በሆነችው የአውሮፓ ሀገር ቆጵሮስ በሚገኘው ላርናካ ወደብ ላይ የቆመው ከሶስት ሳምንት በፊት ነው። የእርዳታ ቡድኑ አርብ ዕለት ባወጣው መግለጫ ቆጵሮስ የሚገኘው ወርልድ ሴንትራል ኪችን የተሰኘ ቡድን በርካታ የሰብአዊ እርዳታ ቃዎችን ወደ ሰሜናዊ ጋዛ ወደሚጓዘው መርከብ ላይ እየጫኑ ነው ብሏል። ላርናካ የሚገኙት የአውሮፓ ኮሚሽን ኃላፊ ኡርሱላ ቮንደርሌን ቀደም ሲል የባህር መተላለፊያ ኮሪደሩ እሁድ ይከፈታል ብለው ተስፋ እንደሚያደርጉ ተናግረው ነበር ቢሆንም ዝርዝር ጉዳዮችን ግን ግልጽ አላደረጉም። በአሁኑ ወቅት ጋዛ ውስጥ አገልግሎት የሚሰጡ ወደቦች የሌሉ ሲሆን ለመጀመሪያ ጊዜ ወደ ሰርጡ የሚጓዘው ጭነት የት እንደሚራገፍ በእስራኤል ፍተሻ ይደረግባቸው እንደሆነና ማን እንደሚያከፋፍላቸው እስካሁን የተገለጸ ነገር የለም። የአሜሪካ መከላከያ ሚኒስትር የሆነው ፔንታገን አርብ ዕለት ባወጣው መግለጫ ግን አሜሪካ ጋዛ ውስጥ ለማቋቋም ያሰበችው ጊዜያዊ የባህር ወደብ እስከ 60 ቀናት ሊፈጅ እንደሚችልና 1000 የአሜሪካ ሰራተኞችም እንደሚሰማሩ አስታውቆ ነበር። አድማጮች ለሰዓት ያዝናቸው ዜናዎች እነዚህ ነበሩ። ከቀሪዎቹ የቀዳሚ መሰናዷችን ጋር መልካም ቆይታ።
ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችን ነው። ቅዳሜ የካቲት 30 2016 ዓ.ም ተመረጥ የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። በተለያዩ ወቅታዊ ርዕሰ ጉዳዮች ላይ ያተኮሩ በርከት ያሉ ዘገባዎችና ቅንብሮች ይዘናል። እስከ 4 ሰዓትም አብረናችሁ እናመሻለን። አሁን ወደ ቀዳሚው የዕለቱ ዘገባ ልሰዳችሁ። ጎዳና የወደቁ እናቶችና ጨቅላ ልጆቻቸው የሚረዱበትን የበጎ አድራጎት ተቋም ይመለከታል። በ2013 ዓ.ም ምረት የተቋቋመው የአምላክ ልጆች ፋውንዴሽን የኑሮ ዕጣ ፈንታቸው ከሆስፒታል ወደ ጎዳና የሆኑ እናቶችን አስጠግቶ ይረዳል። እስካሁንም ከ160 በላይ እናቶችን የረዳው አገር በቀል ተቋም ወላጆችን ከጨቅላ ልጆቻቸው ጋር ለስድስት ወራት በአራስ ቤቱ ካቆየ በኋላ በዘላቂነት እንዲቋቋሙም ድጋፍ ያደርጋል። ፕሮግራሙን አዘጋጅቶ ያቀረበልን ኬኔዲ አባተ ነው።
የአምላክ ልጆች ፋውንዴሽን ሰው ከሰው ጋር በተራራቀበት ሰው ሰውን በሚሸሽበት ባስከፊው የኮቪድ-19 ሉላዊ ወረርሽኝ ወቅት ረዳት የሌላቸውና ጎዳና የመጨረሻ መዳረሻቸው የሆኑ እናቶችን ለማገዝ የተቋቋመ አገር በቀል ፋውንዴሽን ነው። ገና በ10 ዓመት የልጅነት እድሜው የአምላክ የተባለ ወጣት የታየው ራእይ ለፋውንዴሽኑ መመስረት ምክንያት መሆኑን የፋውንዴሽኑ አስተባባሪ ሲስተር ሰናይት ፊሊፖስ ይገልጻሉ።
የአምላክ ፍቅር አለባቸው የሚባል ወጣት ልጅ ነበርና ይህ ወጣት ልጅ በ10 ዓመቱ የራሱ የሆነ ራእይ ይጽፋል። እዚህ ጀርባ ላይ እንደምታዩ በራሱ የእጅ ጽሑፍ የተጻፈ ነውና ያቺ ራእይ ይጻፋት ምንድነው? ትንሽ ድርጅት ከፍታለሁ፣ ሰራተኞች ቀጥራለሁ፣ 1700 ሄክታር መሬት የሚሆን መሬት ይኖረኛል፣ ዘመናዊ እርሻ ይኖረኛል፣ በዚህ በእርሻው በሚገኘው ገቢ የጎዳና ልጆችን እረዳለሁ፣ ዩኒቨርሲቲ ከፍታለሁ፣ አገሬን ከባጅነት ነጻ አወጣለሁ፣ አገሬን ደግሞ የተንደላቀቀ አረጋለሁ ብሎ ይጽፍና ለአባቱ ይሰጣል። በ10 ዓመቱ ላይ ለአባቱ ከአባቱ ጋር ይነጋገራሉ፣ እዛ ጋር እንደምናየው ይፈራረማሉ። ከዛ በኋላ ይሄ ልጅ ለትምህርት ወደ ውጭ ይሄዳል። አገር ሄዶ ከኮሌጅ ግራጁዌት ካደረገ በኋላ በ23 ዓመቱ ከዚህ ዓለም በሞት ይለያል።
ያምላክ የልጅነት ሬዩን ሳይሳካ በአሜሪካ ምድር የቺን ዓለም በሞት ተሰናበተ። አሳዛኙ የልፈት ዜና ከተሰማበት ማግስት ጀምሮ ቤተሰቦቹና ወዳጆቹ ሬዩን እውን ወደ ማድረግ መሸጋገራቸውንም ሲስተር ሰናይት ያስረዳሉ።
እንግዲህ በዙሪያቸው ያሉ ሰዎች ጓደኞቻቸው ቤተሰቦቻቸው የሆኑ ተመካክረው ለምን ፋውንዴሽን አይቋቋምም ብለው ያሰቡና ለአባቱ ያሳያሉ። ፋውንዴሽን ቢቋቋም ይሻላል ብለው አትሊስት ለመስላናትም ለመታሰቢያ እንደዛ ብለው ለአባቱ ሲያሳዩ 10 አመት ላይ የጻፈው ያችን ራይ አባቱየው በክብር አስቀምጧት ነበርና ፋውንዴሽኑ ከተቋቋመ በሱ ራይ ላይ ቢመሰረት ይሻላል በሚል ያችን ራይ ሰጣቸዋል። አሁን እዚህ ከመታተም በጽሁፍ ይጻፋልና ይሄ ፋውንዴሽን ተቋቋመው በሱ ራይ ላይ ነው። ከዚህ የተነሳ ነው ሲያሚው የልጁ ስም ያምላክ ስለሆነ የሱ ልጆች ናቸው እንደማለት ነው።
በዚህ መልኩ የተቋቋመው ያምላክ ፋውንዴሽን ከወሊድ በኋላ ወደ ጎዳና ከመውጣት በቀር አማራጭ የሌላቸውን እናቶች ከጤና ማዕከላት ጋራ በመቀናጀት በአራስ ቤቱ ያስጠጋ ይረዳል። አቶ መልካሙ ዱንፋ የፋውንዴሽኑ ስራ አስኪያጅ ናቸው።
በተቀላላ በማማ ሻንጣ 51 ሻንጣውን ይዞ ወደ ማህበረሰብ የተመለሱ ማለት ነው። ምንም መግቢያ የሌላቸውና መጨረሻቸው ግን ጎዳና የሆነው ግን እስካሁን እስከዛሬ ድረስ ትላንት እስከገባቸው እና ድረስ 110 እናቶችን አስተናግደናል። በተቀላላ 161 እናቶችን ማለት ነው። ከነዚህ መካከል 3 መንቲዎች አሉ። ስለዚህ 164 ህጻናቶችና 161 እናቶችን አስተናግደናል። በተቀላላ ወደ 325 እናቶችና ጨቅላ ህጻናቶቻቸውን በተቀላላ ማለት ነው ለማስተናገድ የቻለ ፋውንዴሽን ነው።
የፋውንዴሽኑ አስተባባሪ ሲስተር ሰናይት ፊሊፖስ ደግሞ አራስ እናቶች ወደ ማዕከሉ ከገቡ በኋላ ስለሚደረግላቸው ክብካቤና ስለሚሰጣቸው አገልግሎት አብራርተዋል።
አጠቃላይ የአራስ ቤት ስራ ዋና ስራችን የማልበስ ስራ ነው። የማረስ ስራ ነው። ማረስ ማለት እዚህ ጋር አምጥተን ለስድስት ወር እናርሳለን። ለስድስት ወር ስናርስ በተመጣጠነ ምግብ ነው እናርሰው እና የሚያስፈልጋል እንደ ባህላችን በገንፎ በአጥሚት እናርሳለን። ምክንያቱም ባህላችን ነውና ስድስት ወር ሲቆዩ ዝም ብለው ተንብለው እንዳይቆዩ ይሰለጥናሉ። ስነተዋልዶ ይማራሉ። ስለጡት ማጥባት ይማራሉ። ከዛ በተጨማሪ ደግሞ የእጅ ጥበብ ሙያ ይማራሉ። አንዲት እናት ስትመጣ የምናደርገው ነገር ምንድነው? ነባር አራሶች አሉ። ነባር አራሶች ወጥተው ይቀበሏታል። በምን ይቀበሏታል? በእልልታ ይቀበሏታል። እኛ አሁን ይሄንን እልልታ እንዴት ሆኖ አገኘነው መሰለ? እንደ አንዱ ቴራፒ። እንግዲህ አንዲት እናት ስትመጣ መጀመሪያ ላይ አልቅሳ በጣም ተጨንቃ አንገቷን ደፍታ ትመጣለች። ስትወጣ ግን በሳቅና በደስታ ትወጣለች። ስድስት ወር ቀላል አይደለም።
በአሁኑ ወቅት በፋውንዴሽኑ ከሚገኙ እናቶች መካከል የሆነችው የመንታ ጻናት ወላድ ዝናሽ ጌታቸው ሆስፒታል እንዳለው የሚረዳሽና የሚያርስሽ ድርጅት ተገኝቶልሻል ሲባል ለማመን አልቻልኩም ስትል ባገኘችው ድል መደነቋን ትገልጻለች።
እንዴ እንዲህ አይነት ቦታ ተገኝቶልሻል ዝናሽ ምን ትያለሽ አሉ። ልጆች ይሄ ነው ወይስ ከልጆች ይሄ ነው? ልጆች ብቻ ነው የሚቀበሉት አልኩት። ከነ ልጆች ነው ሲሉኝ አላመንኩም። ልጆችን ልሰጪ ነው አልኳት። ባፌ አውጪ ማለት ነው። አይደለም ዝናሻ አይማኝ ያለችኝ ወጣ ወደዚህ ማለት ነው። ስመጣ እዚህ ጋር ሴቶቹ ተሰበሰቡና እዚህ ያሉት ልጆች እንደኔ በቃ እናቴ የተቀበለችና ቤተሰቦች የተሰበሰቡ መሰለኝ ዛኔ ማለት ነው። የተሰማኝን ደስታ ልገልጽ አልችልም። በጣም ነው እንዴት ተደሰትኩት እና በቃ እስከዛሬ እግዚአብሔር ይመስገን እናት አባቴን እህት ወንድሞቼን እዚህ ነው ያየሁት።
ሜሮን ሳይፉ አስተያየቷን እየሰጠችን ሌላዋ የፋውንዴሽኑ ተጠቃሚ ናት።
በርደርሽ በእንታ ለቀበር ልጆቹ የሰበሰቡና ሰብ በራጁ ሰበሰቡ አስገቡ። በጣም እናቴም አባቴ ሞቱ። ግን አባቴና እናቴ ቦት ሆኗል። እዚህ ቤት በእንታ ተቀበሉ። ልጅ ያላባበሱ ለኔ ልብስ ሰጡኝ። ምንም አይፈልጉ ነገር ሁሉ ቀባት ምን ብሎ ወዲው ሻውር አስገቡኝ። እናቴም አባቴም ጠንካርና ለኔ ሰጥቶኝ ልጅ እስኮንድረስ 6 ወር ሙሉ እዚህ ነው። እዚህ ቤት እውነት አምላክ ልጅ አልሞተም በህይወት አለ። ድሮ እራሴ ጥዬ ነበር ማንነት ጥዬ ነበር ግን አሁን እዚህ ቤት መስለኝ ማንነት ያግኝቻለሁ።
ፋውንዴሽኑ ያረሳቸው እናቶች ከስድስት ወራት በኋላ ከአራስ ቤት ሲወጡ ቤተሰቦቻቸውን በማፈላለግ እንዲቀላቀሉ ከማድረግ አንስቶ በተለያዩ የሥራ ዘርፎች ተሰማርተው ራሳቸውን እንዲችሉ ድጋፍ እንደሚደረግላቸው አስተባባሪዋ ሲስተር ሰናይ ተናግረዋል። ከዚሁ አገልግሎት በተጨማሪ ቤተሰብን የማማከርና የማሰልጠን ጎዳና ላይ የሚገኙትን ደግሞ ከሱስ ነጻ እንዲሆኑ የማገዝ ተግባራትም እንደሚከናወኑ አስተባባሪዋ ዘርዝረዋል። ፋውንዴሽኑ እስካሁን ስራዎቹን የሚያከናውነው በአባሎችና በጎ ፈቃደኞች ድጋፍና አስተዋጽኦ እንደሆነ ስራ አስኪያጁ አቶ መልካሙ ዱንፋ ገልጸዋል። የቤት ኪራይ ከሌሎች ወጪዎች ጋር ተዳምሮ ፋውንዴሽኑን እየፈተነው እንደሚገኝ ጠቅሰው ተጨማሪ ድጋፍ እንደሚያስፈልገው አመልክተዋል።
መንግስት ጋር ጫና እንዳለ ብንረዳም ግን ያገለገለ ያለው በአይነቱ ልዩ ነው። ዛሬ ተወለደው ልጅ እናገለግለ ዛሬ ተወልዶ ይጣፈንታው አንደኛ ጊዜ ሽንት ቤት አንደኛ ጊዜ መወርወር የሆነውን ሽንት ቤት መወርወር የሆነውን ምን መወገድ የሆነውን ልጅ አንስተን ኢትዮጵያዊ ዜጋ እንዲሆን ነገገሩን እንዲወድ የምናረግ አይነት ፋውንዴሽን ስለሆነ ለምሳሌ መንግስት ቦታ ቢሰጥን ወታ ቢሰጥን አትሊስት ከቤት ክራይ ወጥተን እኛ ደግሞ የበለጠ ለመስራት እድሉ አለን።
ከሆስፒታል ወደ ጎዳና ከመውጣት በቀር ምርጫ የሌላቸው እናቶች መጠጊያ ሰጥቶ በቀጣይ ኑሯቸውን የሚያቋቁመውን የአምላክ ልጆች ፋውንዴሽን ማገዝ የሚፈልግ ማንኛውም ሰው በግለሰብ በቤተሰብና በተቋም ደረጃ አባል በመሆን አሊያም በበጎ ፈቃድ አገልግሎቶች በመሳተፍ እንዲያግዝም ኃላፊዎቹ ጥሪ አቅርበዋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ኬኔዲን ለዝግጅቱ አመሰግናለሁ። ወደ ተከታዩ ርዕስ እንሻገር። ደግሞ ቁጥራቸው ብዙ ሴቶችን ከአጉድ ልማድ የታደገው የትርሃስ አሻራ ዓለም አቀፉ የሴቶች ቀን ትላንት የካቲት 29 2016 ዓመተ ምህረት በመላው ዓለም ታስቦ ውሏል። ዕለቱን በማሰብ በቤንሻንጉል ጉሙዝ ክልል ሴቶች በወሊድና በወር አበባ ወቅት ወደ ጫካ እንዲገቡና እንዲገለሉ የሚገደዱበትን አጉል ልማድ ሙሉ ለሙሉ እንዲቀር ከሁለት አስርት ዓመታት በላይ የሰራ ተቋም ጋብዘናል። ምጅጅጓ ሎካ ይሰኛል። ከዚህ ዓለም በሞት በተለየችው ወጣት ትርሃስ መዝገባ ማካኝነት የተመሰረተ ተቋም ነው። ተቋሙ በተጨማሪም ልዩ ልዩ ጥቃት የደረሰባቸው ሴቶች የሚያርፉባቸውን ቤቶች በማዘጋጀት የጤና የፍትህ አገልግሎትና የስነ ልቦና ድጋፍ እንዲያገኙ በማድረግ ላይ ይገኛል። ፕሮግራሙን ያዘጋጀችው ኤደን ገረመው ናት። ቀጥሎ ይቀርባል።
በቤንሻንጉል ጉሙዝ ከ20 ዓመት በፊት ህጋዊ ዕውቅና አግኝቶ የተመሰረተው ምጅጅጓ ሎካ ወይም በአማርኛ ትርጉሙ የንጋት ብርሃን ተቋም የአንዲት ትጉህ ሴት ዕውቀት እድሜና ወጣትነት መስዋዕት የተደረገበት ነው። ህይወቷ ካለፈ 2 ዓመታት ያለፉት ወይዘሪት ትርሃስ መዝገበ በወጣትነቷ ለስራ አጋጣሚ በሄደችበት በቤንሻንጉል ጉሙዝ እንድትቀር ያደረጋት በአካባቢው ያየችው በሚወልዱና በወር አበባቸው በሚመጣበት ወቅት የሚገለሉ ሴቶች ህይወትና ህልፈት ነው። ወይዘሪት ትርሃስ ይህንን ለመታደግ ምጅጅጓ ሎካን የንጋት ብርሃንን መስርታለች። የተቋሙ ስራ አስኪያጅ ህሪ ወርቁ ዓለም አቀፉ የሴቶች ቀን ሲታሰብ ወይዘሪት ትርሃስ መዝገበን ማስተዋስ አይቻልም ትላለች።
እንግዲህ ምጅጅጎ ሎካ የሴቶች ልማት ማህበር ምጅጅጎ ማለት የጉሙዝኛ ቃል ነው። የተመሰረተው እንደ ኢትዮጵያን አቆጣጠር በ2002 ነው። የተመሰረተውም ባንዲት ወይዘሪት ትርሃስ በመትባል ሴት በቤንሻንጉል ጉሙዝ በአጋጣሚ ከኤርትራ ወደ ኢትዮጵያ መጣ ወደ አዲስ አበባ መጣ የውጭ ጉዞ ነበራትና ያን ፕሮሰስ ያደረገች በዛን ሰዓት ፕሮሰሱ ስኪያልቅ ወደ ቤንሻንጉል ጉሙዝ ፋዊ ወረዳ ሳሊኒ ፕሮጀክት ነበር። በአጋጣሚ ዛ ለስራ መጣች። ስራዋን ጨርሳ ወደ የውጭ ጉዞዋን ለማድረግ ወደ አዲስ አበባ እየመጣች ባለችበት ጊዜ አንድ መንደር ውስጥ በመንገድ ያለፈች አንድ ራሷን ያጠፋች እናት አየች እና የአካባቢውን ሴቶች ያለቅሳሉ። ስትጠይቅ ለስድስት ጊዜ ልጅ ሞቶባት በመውለድ ለስድስት ጊዜ ልጅ ሞቶባት እኔ ማረባ ሴት ነኝ በማለት ነው ራሷን ያጠፋችው የሚል ምላሽ ሲሰጧት እዛው ላይ ወዲያውኑ ወሰነች፣ የራሴን ህይወት ትቼ የዚህን ማህበረሰብ ህይወት ማገልገል አለብኝ፣ የውጭ ጉዞዬንም ሰርዛለሁ፣ ትምህርት ምንም አይነት የኔ የምለው ነገር አይኖርም፣ ይህን ህዝብ ነው የማገለግለው በማለት የአካባቢውን ማህበረሰብ ወደ ውጭ ልትሄድበት በነበረው ገንዘብ የዳስ ትምህርት ቤት በመስራት ሴቶችን ማስተማር ወፍጮ መትከል በአካባቢያቸው የተለያዩ ድጋፎችን ስታደርግ ያካባቢው ማህበረሰብ ላይ ተቀባይነት አገኘችና ምን ፈልገሽ ነው ከኛ ይሄን የምታደርጊው የሚል ጥያቄ ተነሳ። ቤት ወልዳችሁ ማየት ነው የምፈልገው የሚል ሐሳብ ስትሰጣቸው እነሱም የጎሳ መሪ ሚስት ባጋጣሚ ነፍሰጡር ነበረች ቤት ወለደች። ከዛ በኋላ የትራሃ ሳምላት ደማይፈራም ብለው በአካባቢያቸው አውጆ ማስተማር ጀመሩና በመተከል ዞን የጉምዝ እናቶች ጫካ ነው ምጣቸው በሚመጣ ጊዜ የወራባ በሚሆን ጊዜ ከቤት ውስጥ ይወጣሉ ይገለላሉና ሙሉ በሙሉ አሁን ከጫካ ወደ ቤት ከቤት ደግሞ ወደ ጤና ጣቢያና ወደ ሆስፒታል እየሄዱ እንዲወልዱ በማድረግ ነው ስራውን የጀመረችው። ከዛ ከጫካ መውለድ የተጀመረ ስራ እሱን ለማስቆም የተጀመረ ስራ ግን ዘርፈ ብዙ ስራዎችን በስፋት እየሰራ ይገኛል አሁን ላይ።
ምጅጅጓሎካ ለአካባቢው ማህበረሰብ ወፍጮ ቤቶችንና ወደ 12 የሚጠጉ ትምህርት ቤቶችን በማቆም የተለያዩ ግብረሰናይ ስራዎችን ሰርቷል። ተቋሙ የእናቶችና የህፃናት ሞት ቁጥር እንዲቀንስ እንዲሁም ሴቶች በቤት ውስጥ ብሎም በጤና ጣቢያዎች እንዲወልዱ ማድረግን ጨምሮ ጥቃት ለደረሰባቸው ሴቶችም የህክምናና የፍትህ አገልግሎት እስኪያገኙ ድረስ የሚቆዩባቸው የሴት መጠለያዎችንም እስከመገንባት ደርሷል።
እንግዲህ ምጅጅጓሎካ በዋናነት የሚሰራው ሴቶችና ህፃናት ላይ ነው የሚሰራው። በተለይ ደግሞ ሴቶች ላይ የሚደርሱ ጾታዊ ጥቃቶችን መከላከል እንዲሁም ምላሽ መስጠት መከላከል በተለያዩ ዘርፎች የግንዛቤ ማስጨበጫ ስራዎችን በራዲዮ በማስ ኤጁኬሽን እንደዚህ በባጃጅ ሞንታር ወጭ ነው በማስተማር በመኪናዎች እየተዘዋወሩ ማስተማር የተለያዩ ማህበረሰብ ውይይቶችን በማድረግ ግንዛቤ ይፈጥራል። ለማህበረሰቡም ለአመራሩም በተለያየ መልኩ ስልጠናዎችን ይሰጣል። ጥቃት ከደረሰባት በኋላ ደግሞ የመጠለያ አገልግሎት ታገኛለች። ግልገል በለስ ላይ በጣም የሚያምር ወመን የጊዜያዊ ማረፊያ አለን። ጥቃት የደረሰባቸው ሴቶች ጊዜያዊ ማረፊያ አለ።
እነዚህ ጊዜያዊ ማረፊያዎች ጥቃት የተፈጸመባቸው ሴቶች የጤና፣ የህግ፣ የስነ ልቦናና የመልሶ ማቋቋም አገልግሎቶችን እንዲያገኙ እንደሚያደርግ የምትገልጸው ህድሪ ተቋሙ በጎዳና ላይ ለሚኖሩ ሴቶች የሙያ ስልጠና በመስጠት መልሷ እንደሚያቋቁምና እንዲሁም በገጠር ነዋሪ ለሆኑ በፊስቱላና ለሌሎች ከወሊድ ጋር ተያይዘው የሚመጡ ጉዳቶችና የጤና ተግዳሮቶች የተጋለጡ ሴቶችንም ያግዛል ትላለች።
ፊስቱላውን እየቀነሰ መጣል ቁጥሩ የማህፀን መውረድ በጣም ብዙ እናቶች ደብቀውት ለረጅም አመት የሚኖሩት ችግር ነውና እነዛን ሴቶች ወደ ባህር ዳርና አዲስ አበባ በመምጣት ህክምና እንዲያገኙ በማድረግ ሲመለሱ ደግሞ በአካባቢያቸው ስራ እንዲሰሩ የስራ ማስጀመሪያ ገንዘብ በመስጠት ማህበረሰቡ ጋር እንዲቀላቀሉ የማድረግ ስራለን። ከዛ በተጨማሪ ትምህርት ቤቶችን እንግዲህ ወይዘሪት ትራስ በህይወት ባለችበት ጊዜ በዳስ የጀመረችውን ትምህርት ቤት ወደ 12 ትምህርት ቤቶችን መተከል ዞን ላይ ገንብታ ለመንግስት በማስረከብ አገልግሎት ሴት ተማሪዎች በአካባቢያቸው የትምህርት አገልግሎት እንዲያገኙ ያደረገችበት ሁኔታ አለ።
የዛሬ 10 አመት ገደማ የ9 አመት ልጅ ሳለች በሰሊጥ እርሻ ላይ ከተፈጸመባት ጾታዊ ጥቃት በኋላ ወደ ተቋሙ የመጣችው ወጣት አበባ ይሁን ስሟን ማንነቷ እንዳይታወቅ በማለት ቀይራ ነው ማዕከሉ ለመጀመሪያ ጊዜ ፊደል የቀመሰችበት ህክምናና የስነ ልቦና ድጋፍ እንድታገኝ ያደረጋት እንዲሁም ፍትህ እስክታገኝ ድረስ የታገለላት መሆኑን ትገልጻለች።
ከጎንደር ከእናቴ ጋር የኖርኩ ያለ የእናቴ ህግ አግብቼ ወደ ጃዊ ላይ መጣች ስራ ለመሰራት ማና ሰባት አመት ሁለት አመት እንደዛ ቆይቼ እንደገና ስራ ለመስራት ወደ ቤኒሻንጉል መጣ። ከዛ ቤኒሻንጉል መጥቶ ስራ እየሰሩ የሆነ ጫካም ፈንጭ ነበር የምንጀረው ያለ ያንጊዜ ያክሴ ባል ትተኝ ሄደ ብቻዬን አለቀ ወደ ሚስቴ ወደ ጃዊ ያ ትተኝ ሲሄድ እኔ ያ ገበሬው አለ ከገበሬው ጋር ትተኝ ሲሄድ ሰፈረ ሴክስ መጣፍ ነበረ መቀመጎናውና ቁም ተኛው በቃ በበነገተው ነገርኩኝ ለአክሴ ባስ ዘን ዘሰን እስን ከባረረ ሰራተኛ ሲያባረው ደግሞ እንደገና ያው ብር ስላልተቀበለ ያን ለመቅጠት እንደገና የእሱ ሲያረሱ እንደገና ፖሊስ ደግሞ መጠራቱ ልዩን ለት ፈለጋለች ብሎ እንደገና ጦሳችንም ፖሊስ ወሰደ ወደዚህ ወደ ባምቡ ሁለት ስግስት መጠት አካባቢ ነው የገባሁት እና ያው እንደገባሁ መጀመሪያ ህክምና ያደረጉልኝ ህክምና ያደረጉልኝ ምዝግሮኝ ሁላ ህክምና ያደረገልኝ ከዛ በኋላ ደግሞ ቅድም እንደዛ ደግሞ እንዲሰጠኝ ያደረጉ መስዋዕት ሰጠኝ ያገኘ በእነሱ ነው። ከዛ በኋላ ደግሞ ትምህርት ማስመዘገቡ አንደኛ ክፍል ሀብዬ ማለት ነው። ትምህርት እንደነጋላቁ ነበር።
አቷ ባንሳት አስተረኛ ክፍል ተማሪ ስትሆን የደረጃ ተማሪ በመሆን ባላት ተሳትፎ ተቋሙ ከሚኮራባቸው ልጆች አንዷም ናት። እሷም ታዲያ ህልሟ ምጅጅጓሉካን እንዲሁም ደግሞ በባህል ምክንያት ከግንዛቤ ማነስ ለጥቃትና ለጤና ችግር የተጋለጡ ሴቶችን ማገዝ መሆኑን ታጋራለች።
ያው
የዘንድሮ ዓለም አቀፍ የሴቶች ቀን አካታችነትን ማነቃቃት በሚል መሪ ቃል ታስቦ የዋለ ሲሆን በተለያዩ አጉል ልማዶች የተገለሉ ሴቶችን ማህበረሰቡን በማስተማር ማካተት እንዲሁም ሴቶች ራሳቸውን በመጣኔ ሀብት አቅም እንዲያሳድጉ ማድረግን የመሳሰሉ ጉዳዮችን የትኩረቱ ነጥብ አድርጓል። በእነዚህ ነጥቦች ላይ ለብዙ ዓመታት የሰራው ምጅጅጓሎካ ከቤንሻንጉል ጉሙዝ በተጨማሪም በሌሎች ክልሎች ላይም እየሰራ ይገኛል።
እኛ አሁን እየሰራን ያለ ነው ቤንሻንጉል ጉሙዝ ላይ አምስት ወረዳዎች ላይ ነው። ማንዱራ፣ ድባጢ፣ ዳንጉር፣ ቡለን እንደዚሁም ፓዊ ላይም ስንሰራ ነበር። አማራ ክልል ላይ ደግሞ ጓንጓ ወረዳ ወይም ቻግሪ የሚባል አንድ ወረዳ ላይ እንሰራለን በዚህ ዙሪያ። እና ያው ሴቶች ላይ ብዙ ጊዜ ጥቃቶች ይደርሳሉ። በተለይ ትምህርት ቤቶችን ከመገንባት አኳያ የትራስም ሐሳብ የነበረው ሴት ልጅ ከአካባቢው አርቃ ስትሄድ ለተለያዩ ለጠለፋ ለተለያዩ ጎጅ ልማዳዊ ድርጊቶች አሉ። በተለይ እንደ ጉምዝ አካባቢ ላይ ስናይ የለውጥ ጋብቻም ይባላል በስፋት ያለ ከጫካ መውለዱን ስናስቆር በስፋት ያየነው ያለው ደግሞ አንድ ሴት ወይም አንድ ወንድ ማግባት ሲፈልግ እህቱን ሰጥቶ ሌላ ሴት ነው የሚያመጣውና ፈለገችም አልፈለገችም ለለውጥ ጋብቻ የምትሰጥበት ሁኔታ አለና በሰፊው አሁን እዛ ላይ ነው እየሰራን ያለነውና በተለይ ከጉምዝ ልጃገረድ ሴቶች ላይ በስፋት የሚታየው የለውጥ ጋብቻ ነው የሚገጥማቸው ችግር። ወደኛ ሲፋውስ ወይ መጠለያ የሚመጡትም አብዛኞቹ በዚህ ችግር ምክንያት ነው። ለክ የችግር ሲፈጸም ሪፖርት ያደርጋሉ ወደኛ ሲፋውስ መጣው ወደ ህግ የሚሄደውም ወይም ከቤተሰብ ጋር ዲስከስ አድርገን ትምርቷን የምትማርበትን ነገር የማስቀጠል ሁኔታ ጋብቻው እንዲቋረጥ የምናደርግበት ሁኔታ አለ። እድሜያቸውም ከ18 ዓመት በታች ናቸው አብዛኞቹ።
ለሚቆጠሩ ሴቶች የንጋት ብርሃን መሆን የቻለው ምጅጅጓሎካ ተቋም ስራ አስኪያጅ ህድሪ ወርቁ ለዘንድሮ ዓለም አቀፍ የሴቶች ቀን ሴቶች በሰላም እጦት ችግር የበለጠ ተጎጂ በመሆናቸው ሴቶች በሰላም ዙሪያ የሚደረጉ ውይይቶች ላይ እንዲሁም ድርድሮች ላይ ተሳታፊ እንዲሆኑ ማድረግ በተጨማሪም ደግሞ ለሴቶች ሲባል ሰላም አስፈላጊ መሆኑን አጽንኦት ሰጥታ አስተላልፋለች። ከአሜሪካ ድምጽ ለተጠናቀረው ዘገባ አደን ገረመው ከዋሽንግተን ዲሲ።
ኤደንን ለዝግጅቷ አመሰግናለሁ። ወደ ተከታዩ ቅንብር ደግሞ ስናልፍ የአውሮፓ ህብረት ውሳኔ የኢትዮጵያ አበባ አምራቾችን አስግቷል ይላል። የአውሮፓ ህብረት ከኢትዮጵያ የሚላክ የአበባ ምርት የሳትራት ከሚባለው ተባይ የጸዳ መሆኑን ለማረጋገጥ የናሙና መጠኑን በመጨመር ፍተሻና ቁጥጥር ለማድረግ መወሰኑን የኢትዮጵያ ሆርቲካልቸራል አምራቾችና ላኪዎች ማህበር አስታውቋል። ገብረ ሚካኤል ገብረ መድህን እየተከታተለው።
የኢትዮጵያ ሆርቲካልቸር አምራቾችና ላኪዎች ማህበር ዋና ዳይሬክተር አቶ ቴዎድሮስ ዘውዴ ለአሜሪካ ድምጽ በሰጡት ቃለ መጠይቅ የአውሮፓ ህብረት ቀደም ሲል ከኢትዮጵያ ከሚላከው የአበባ ምርት 5% ናሙና በመውሰድ ፍተሻ ሲያደርግ መቆየቱን አውስተዋል። ከሁለት ወር በኋላ የናሙናውን መጠን ወደ 25% ለማሳደግ መወሰኑንም ተናግረዋል። ሁኔታው መሻሻል ካላሳየ ህብረቱ የአበባ ምርቱን እስከማገድ ሊደርስ ይችላል የሚሉት ዋና ዳይሬክተሩ ይህም የሀገሪቱን ኢኮኖሚ እንደሚጎዳ አመልክቷል። የአበባ ምርት ጥገኛ የሆነው የእሳትራት እየተባለ የሚጠራው ተባይ በአውሮፓ እንደ ብርቱካንና መንደሪን የመሳሰሉ ፍራፍሬዎችን እንደሚያጠቃ ታውቋል። ይህን ችግር በጥናት አረጋግጧል የተባለው የአውሮፓ ህብረትም ከኢትዮጵያና ከኬንያ የሚገቡ የአበባ ምርቶች ከተባዩ ነጻ ለመሆናቸው ፍተሻና ቁጥጥር እንዲደረግባቸው መወሰኑን የኢትዮጵያ ሆርቲካልቸር አምራቾችና ላኪዎች ማህበር ዋና ዳይሬክተር አቶ ቴዎድሮስ ዘውዴ ተናግረዋል።
ይህ ጉዳይ በተገቢው ቁጥጥር ካልተደረገ ኤክስፖርቱ ላይ አሉታዊ ተጽዕኖ ስለሚያሳርፍ ሰፊ ስራዎች እንዲሰሩ የአውሮፓ ህብረት ማሳሰቢያ ሰጥቷል። ንግዱን የማቋረጥ ፍላጎት የላቸው። ይሁንና የአውሮፓ ህብረት ኮሚሽን ቮት አድርጓል። በዚህ መሰረት እንግዲህ ከ5% ዲስትሪክሽን ወደ 25% ዲስትሪክሽን እንዲያድግ ውሳኔ ተወስኗል ማለት ነው። ይህን መቀየር አይቻልም። መቀየር የሚቻለው ከኢትዮጵያ የሚሄዱት አበባዎች እንቁራሩንም ሆነ ሌሎች የተባዩን ምልክቶች ይዘው እንዳይሄዱ ማድረግ ላይ መረባረብ ነው የሚያስፈልገው። እንደተገለጸልን ከሆነ እንግዲህ አዝማሚያውን የሚያዩት የመቀነስ አዝማሚያው መቀጠል ከቻለ ከ25% ዲስፌክሽን መጠን ሊቀነስ ይችላል። የተባዩ ኢንተርሰፕሽን የመጨመር አዝማሚያ ካሳየ የዲስፌክሽን ለበሉ እንግዲህ ከተወሰደው ከ5% እስከ 100% ሊሄድ ይችላል። መሻሻል ካልቻለ ወደ ባን እንደሚሄዱ ወይም ደግሞ ከኢትዮጵያ ኤክስፖርት መከልከል ደረጃ ሊደርስ የሚችል ውሳኔ እንደሚያሳልፉ በግልጽ አሳውቀውናል።
በአውሮፓ ህብረት ፍተሻና ቁጥጥር የሚደረግበት የአበባ ናሙና መጠን ከ5% ወደ 25% ማደጉንና ይህም ከሁለት ወራት በኋላ ተፈጻሚ እንደሚሆን ዋና ዲሬክተሩ ጠቁመዋል። ወደ አውሮፓ የሚላከው አበባ ከተከላው ጀምሮ እስከ ማጓጓዝ ድረስ ከተባዩ የጸዳ እንዲሆን ካልተሰራ በውጪ ንግድ ላይ ተጽዕኖ ይፈጥራል ሲሉም ስጋታቸውን ገልጸዋል።
ትልቁ ነገር ተባዩ ከእንቁላሉ ጀምሮ ከኢትዮጵያ ቦርደር እንዳይወጣ ማድረግ መቻል አለብን። እያንዳንዱ እርሻ ላይ የሰልፍ ፖሊሲንግ ስራ መሰራት መቻል አለበት። የተቀናጀ ጥረት ይፈልጋል። ያ ካልሆነ ግን ከ75% በላይ የሚሆነው ኢትዮጵያ አበባ ወደ አውሮፓ ህብረት ሀገራት ነው የሚላከው። ከዚህ በተጨማሪ እንግዲህ ከቡና ቀጥሎ ሁለተኛው ከፍተኛ ውጭ ምንዛሪ የሚያመነጭ ዘርፍ ነው ለሀገራችን። ስለዚህ 75% የሚሆነውን የኤክስፖርት መዳረሻ ማግኘት ካልቻለን ትልቅ አሉታዊ ተጽዕኖ ኢኮኖሚው ላይ ይኖረዋል ማለት ነው።
በጉዳዩ ላይ ለአሜሪካ ድምፅ አስተያየት የሰጡት የአበባ አምራቹ አቶ ዘውዱ መለሰ በበኩላቸው በአውሮፓ ህብረት የምርመራ ማዕከል የሚፈተሸው የናሙና መጠን መጨመር በራሱ በውጪ ንግድ ላይ ተጽዕኖ አለው ይላሉ።
የምርት መዘግየት ለገበያ መመሪነት ቀጥሎ ደግሞ ምርቱ ላይ የሚተሰሉ ጥራት ጉድለት ያመጣል ማለት መጉላላት የሚመስጠር ነገር ይኖራል። ቀጥሎ ደግሞ በጣም የጨመረ ከመጣ ምርቱ እንዳይላክ ሊያግዱ ይችላሉ። ከቁጥጥር ውጭ ነው ብለው ካሰቡ
ተባዩ አስቸጋሪ ባህሪ እንዳለው የገለጹት አቶ ዘውዱ መለሰ እንደዚያም ሆኖ ችግሩን ለመከላከል ተግባራዊ እንቅስቃሴ መጀመሩን ጠቁመዋል።
የመጀመሪያው መለየት ማሽን ተባይ እንዴት ነው ህይወት ሙደቷ እንዴት ነው በመቼ ጊዜ የምትከሰተው ምንድን ምቹ ሁኔታ የሚለውን እና ደግሞ ከሌሎቹ በምንድን ነው ተመሳሳይ የሆኑ ተባዮች አሉ የዚች ሳታትም ዛማ ነው ምንድን ነው ለየት የሚያደርጋል የሚለውን ነገር በሴክተሩ ደረጃ አወለ ዶክተር ነው ግንዛቤ ተፈጥሯል። እሱን መለየት ከተቻለ በኋላ ቀጥሎ ያለው የሞኒተሪንግ ስራዎችን ከጨረሰ በኋላ እነዛ ነገር ይህን ነገር እንዳይመጣ ወይም ደግሞ ካለም ቁጥር በማድረግ ከፋርም ደር ሌቨል እንዳይሄድ ማድረግ ነው ዋናው አላማው።
የማህበሩ ዋና ዲሬክተር አቶ ቴዎድሮስ ዘውዴም ማህበሩ ከመንግስት ጋር በመተባበር ችግሩን ለመከላከል የሚያስችሉ ልዩ ልዩ እንቅስቃሴዎችን እያደረገ እንደሚገኝ አስታውቀዋል።
እንግዲህ ማህበሩ 10,000 ሰራተኞች አሰልጥኗል። በቀጣይም በሚቀጥሉ ሳምንታት 10,000 ሰራተኞች ተጨማሪ ሰራተኞች ለማሰልጠን ዝግጅት እያደረገ ነው የሚገኘው። የኢትዮጵያ ግብርና ባለስልጣንም ኤርፖርት ያለውን ኢንስፔክሽን እንደሚያጠናክር ኩባንያዎቹን እየለየ ተጨማሪ ምርመራ እንደሚያደርግ ስትራክቸር ኦዲት እርሻዎቹም ላይ እንደሚያደርግ በአጽንኦት ሰጥቶ አሳውቋል። ይህ እንግዲህ ኤክስፖርቱን የመታደግ ጉዳይ ነው።
በአውሮፓ ህብረት የወጣውን ህግ አክብሮ ለመስራት ግን ሁሉም ባለድርሻ አካላት የበለጠ ርብርብ እንዲያደርጉ ጠይቀዋል።
እንግዲህ አብዛኞቹ ኮመርሻል እርሻዎች፣ አበባ እርሻዎች ከስሞል ሆልደሮች ወይም ከአነስተኛ አርሶ አደሮች አጎራባች ሆነው የሚሰሩ ናቸው። የኮመርሻል እርሻዎቹ ወይም የአበባ እርሻዎቹ ውስጣቸው ላይ ተባብ ሊቆጣጠሩ ይችላሉ። ነገር ግን በአነስተኛ አርሶ አደሮችን በኩል ፖስት ፕላንት የሚባሉት ላይ ማኔጅ ካልተደረገ ተባዩን በአጠቃላይ መቆጣጠር ስለማይቻል መንግስት ጠንካራ የሆነ የግብርና ኤክስቴንሽን ሲስተም አለው። ከዛ ጋር ተሰናስሎ ቢሄድ በተለይ የማምረቻ ክለስተሮች አካባቢ ያሉ በክልልም በፌዴራል ሌቨልም በግብርና ሚኒስቴርም በክልል ግብርና ቢሮዎች በኩልም ይህንን ታሳቢ ያደረገ እንቅስቃሴዎች መደረግ ቢችሉ ከኮመርሻል እርሻዎች ወይም ከአበባ እርሻዎች ጋር የተቀናጀ ኢንተርቬንሽን ካለ ተባዩን መቆጣጠር ይቻላል። መንግስት በዚህ በኩል ተገኙን ትኩረት መስጠት አለበት። በጀት የሚያስፈልጋቸው ጉዳዮች አሉ። እንግዲህ የሴክተሩን ኢምፖርታንስ ታይቶ በጀት ለሚያስፈልጋቸው ጉዳዮች አቅም መገንባት የሚያስፈልጋቸው ጉዳዮች አሉ። የፕሮቶኮል አተገባበር ስትሪክትሊ መሄድ አለበት። ለዚህ ላይ በመንግስት በኩል ትኩረት ተሰጥቶ ቢሰራ የግሉን ዘርፍ እንቅስቃሴ ኮምፕሊመንት ያደርገዋል ወይም ያግዘዋል ብለን እናምናለን። የተሻለ ተፎካካሪ ለመሆን እነዚህ ሬጉሌሽኖች የተሻለ ግንዛቤ ፈጥሮ የተሻለ የማስፈጸም አቅም ፈጥሮ ኮምፕሊያንስ ሌቨላችንን አሻሽለን መፎካከር ካልቻለን ኢትዮጵያ እንደ ሀገር ተፎካካሪነት ጥያቄ ውስጥ የሚገባ ይሆናል ማለት ነው።
የአበባ ምርት ዘርፉ በቀጥታና በተዘዋዋሪ ከ200,000 በላይ ዜጎች ኑሯቸውን የሚመሩበት እንደሆነ ታውቋል። ለአሜሪካ ድምጽ ገብረ ሚካኤል ገብረ መድህን አዲስ አበባ።
ገብረ ሚካኤልን ለዘገባው አመሰግናለሁ። ክብራትና ክብራን አድማጮቻችን የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ በ19 25ና 31 ሜትር ባንዶች በአጭር ሞገድ እንዲሁም በኢትዮሳት የሚተላለፈውን የቅዳሜ ምሽት ዝግጅታችንን ነው። አሁን የፕሮግራሙ ተከታታዮች በጉጉት ወደምትጠባበቁት የሳምንቱ ምርጥ ዜማዎች ወደ ተካተቱበት የምሽቱ አዝናኝ ቅንብር ነው የምናመራው። የሙዚቃ ቃና የፕሮግራሙ አዘጋጅና አቅራቢ እንግዲህ ወልዴ
ጃ ጃ ጃ ጃ ጃ ጃ ጃ ጃ ጃ ጃ ጃ ጃ ጃ ጃ ጃ ጃ ጃ ጃ ጃ ጃ ጃ ጃ ጃ ጃ ጃ ጃ ጃ ጃ ጃ ጃ ጃ ጃ ጃ ጃ ጃ ጃ ጃ ጃ ጃ ጃ ጃ ጃ ጃ ጃ ጃ ጃ ጃ ጃ ጃ ጃ ጃ ጃ ጃ ጃ ጃ ጃ ጃ ጃ ጃ ጃ ጃ ጃ ጃ ጃ ጃ ጃ ጃ ጃ ጃ ጃ ጃ ጃ ጃ ጃ ጃ ጃ ጃ ጃ ጃ ጃ ጃ ጃ ጃ ጃ ጃ ጃ ጃ ጃ ጃ ጃ ጃ ጃ ጃ የዛሬውን የሙዚቃ ቃናን የምንከፍተው I'll Be Around በተሰኘውና The Spinners በሚባል የቡድን ስማቸው በሚታወቁት አቀንቃኞች በተሰራው ቆየት ባለ ተወዳጅ ዜማቸው ነው። መሪ ዘፋኙ ባቢ ስሚዝ ይባላል። የፍቅር ጉዟችን ፍጻሜው ላይ ደምስልም ትንሽ ተፈጣሪ ያጠፋውምና ከደወልሽልኝ መልሼ እመጣለሁ ይላል ነው። The Spinners በባቢ ስሚዝ መሪነት ያቀነቀኑት I'll Be Around የተሰኘው ዘፈናቸው ነበር። የሙዚቃ ቃና በመከተል ከሀገር ውስጥ የመረጥኩላችሁ ደግሞ አገራዊ ዜማ ግጥምና ስልትን በዘመናዊ መልክ የሚያቀርበውን ወጣቱን ሙዚቀኛ ጀምበሩ ደመቀን ነው። አዎ ጀምበሩ ደመቀ አይፈራም ጋሜ ከሙላቱ አስታጥቄ ጋር የሰራው ነው። አይፈራም ጋሜ ጀምበሩ ደመቀ ነበር። አሸር ዴር ጎዝ ማይ ቤቢ ከአስር ዓመታት በፊት የግራሚ ሽልማት የነጠቀበት ዜማ ነው። የግጥሙ ደራሲ ሪኮ ላቭ የአሸርን የቀድሞ ፍቅረኛ ታሳቢ በማድረግ እንደጻፈው ተናግሯል። በፍቅር ወነተኛ ግንኙነትና መናበብ ካለ ቢለያዩ መልሶ መገናኘት የማይቀር ነው ባይ ነው አሸር። Yeah.
a perfect baby. How you work it, baby, yeah. I love the way that you be poking it out. Give me something to feel alone. So please believe me, gon' be twerking it out by the end of the night, baby.
Asher Nabur, There Goes My Baby. በመከታተል ላይ የምትገኙት ከአሜሪካ ድምጽ ዘውትር ቀዳሚ ምሽት የሚቀርብላችሁን የሙዚቃ ቃና ነው። እስከ 4 ሰዓት የማስተናግዳችሁ እንግዶልኝ ነኝ።
I had to meet you here today.
Kiss and Say Goodbye. The Manhattans. በምን የማይሽረው ዜማቸው ነው። ሁለቱም ሌላ በተደራቢ በማፍቀራቸው መለያየት አለብን ይላል ነው።
This has got to be the saddest day of my life. I called you here today for a bit of bad news. I won't be able to see you anymore because of my obligations. And the ties that you have. We've been meeting here every day. And since this is our last day together, I want to hold you just one more time. turn and walk away, don't look back. I want to remember you just like this. Let's just kiss and say goodbye.
To meet you here today, there's just so many things to say. Please don't stop me till I'm through. This is something I hate to do.
Kiss and say goodbye. The Manhattans number. Kana Ikatlal. Oh, sorry, Yamilo Didi Gagano. Ka wadawalaita.
Sorry.
ሶሪ ዲዲ ጋጋ ነበር። ጥላውን ገሰሰ የቆለኛ ልጅናት የሙዚቃ ቃና ወደ መጠናቀቁ ተቃርዋል። የምሰናበታችሁ በዚህ ዜማ ነው። ለሳምንት ቀጠሮ ለያዝ እንግዶልኝ ነኝ። ሰላም
የቆለኛ ልጅና
እንግዱን ለግሩም ዝግጅቱ አመሰግናለሁ። የአሜሪካ ድምጽ ራዲዮ የአማርኛ ቋንቋ አገልግሎት በ1925 እና 31 ሜትር ባንዶች በአጭር ሞገድና እንዲሁም በናይልሳት በየቀኑ ከምሽቱ 3 ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንሳ ፕሮግራም እዚህ ላይ አበቃ። ያስተናገድኳችሁ አሉላ ከበደ ከፕሮግራሙ አቀናባሪ ንጉሥ ታምሬና ከተቀሩ ባልደረቦች ጋር በመሆን በዚሁ ተሰናበትን። ነገ እሁድ ከምሽቱ 3 ሰዓት ላይ ከልዩ ልዩ ፕሮግራሞቻችን ጋር እንመለሳለን። ሰላም፣ ደህና እደሩ። Thank you.